አፋጣኝ እርምጃ ካልተወሰደ በመጪዎቹ 3 ወራት ውስጥ 600 ሺህ ህፃናት በረሃብና በበሽታ እንደሚረግፉ Save the Children አስተነቀቀ። በሌላ በኩል ደግሞ እስላማዊ መንግስት ቡድን በሰው ህይወት በንብረትና በሰው ልጅ የታሪኮች ቅርስ ላይ ባደረሰው ጥፋት ሙሉ በሙሉ በተጠያቂነት እንዲያዝና መሪዎቹ ለፍርድ እንደሚቀርቡ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሙሉ ድምጽ ወስኗል። ኢትዮጵያ በአይሲስ ላይ የመረረ ቂም እንዳላት አስታውቃለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከመንግስታቱ ድርጅት 72ኛ ጠቅላላ ጉባኤ ጎን ለጎን በሚካሄዱ የሁለት ወገን ውይይቶችና መድረኮች ላይ የተገኙ ንግግሮችና ውይይቶች አካሂደዋል። በሌላ በኩል በመንግስቱ ድርጅት የልማት መርሃ ግብር የታገዘ የአፍሪካ የገቢ አለመመጣጠን በሚል ርዕስ የተዘጋጀ የዘላቂ ልማት ግቦችን መንገድ የሚዳስስ መጽሐፍም ተመርቋል። የጉባኤውን ይዘት እየተከታተለ ያለው ሰለሞን አባተ ተከታዩን አጠናቅሯል።
የተባበሩት መንግስታት ድርጅት ከገንዘብ ተቋሙ ከዓለም ባንክ ጋር በመሆን ከጠቅላላ ጉባኤው የመሪዎች ንግግር ጎን ካዘጋጃቸው መድረኮች አንዱና ትልቅ ትኩረት የተሰጠው የበረታ ረሃብ እንዲሁም የተያያዙ በሽታዎችና ሌሎችን ጠንቆችን በመከላከል ላይ የተነጋገረ ጉባኤ በአንዳንድ የአፍሪካ አካባቢዎችና በሌሎችም የዓለም ክፍሎች ላይ ጉዳት እያደረሰ ያለውንና ያንዣበበውን የክፉ አደጋ ዜና መክሯል። በስብሰባው ላይ የመንግስታቱን ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽና የዓለም ባንክ ፕሬዚደንት ኪም ጂምን ጨምሮ በዓለም ዙሪያ ግዙፍ የእርዳታ እንቅስቃሴ እያደረጉ ያሉ ግብረሰናይ ተቋማትና ድርጅቶች መሪዎች ሁሉ ተገኝተዋል። የተባበሩት መንግስታት ድርጅት በተለይ ደቡብ ሱዳን፣ ሶማሊያ፣ ሰሜን ምስራቅ ናይጄሪያ እና የመን ውስጥ የከፉት የረሃብና የበሽታ ሁኔታዎች ወደ ቸነፈርነት እየተለወጡ መሆናቸውን የሚገልጽ ማስጠንቀቂያ ባሰማባቸው ባለፉት 7 ወራት ውስጥ ለእርዳታ ከተጠየቀው ወደ 5 ቢሊዮን ዶላር የሚጠጋ ድጋፍ ወደ 60% የሚሆነውን ማግኘቱን ሚስተር ጉቴሬሽ አመልክተዋል። በዚህ ጊዜ ውስጥ በየወሩ ቁጥሩ እስከ 13 ሚሊዮን ለሚሆን ሰው ህይወት አድን የሆነ አጣዳፊ የምግብ እርዳታ፣ መሰረታዊ ህክምናና ሌሎችም አቅርቦቶች እንዲደርሱ ጥረት እየተደረገ መሆኑን ዋና ጸሐፊው ገልጸው እስካሁን ባለው ጊዜ መንግስታዊ የሆኑና ያልሆኑ እንዲሁም ዓለም አቀፍና ማህበረሰባዊ ድርጅቶች ባደረጓቸው የተቀናጁ ርብርቦች ቸነፈር እንዳይከሰት ተቆጣጥረው መቆየታቸውን ተናግረዋል።
But I think it's important to recognize that famine is a technical definition. To keep famine at bay.
ይሁን እንጂ ቸነፈር ዘያዊ አገላለጽ መሆኑን ልንገነዘብ ይገባል። ቸነፈርን መክታት ችለናል ማለት የሰውን ጉስቁልናና ስቃይ ማቆም ችለናል ማለት አይደለም። በሚሊዮኖችና በሚሊዮኖች የሚቆጠሩ ሰዎች እየተሰቃዩ ናቸው። በሚሊዮኖችና በሚሊዮኖች የሚቆጠሩ ሰዎች የምግብ ዋስትና የላቸውም። በዚህች እየተነጋገርን ባለችበት ሰዓት ሰዎች እየሞቱ ናቸው።
የልባት አጋሮች ቀድመው ተንቀሳቅሰው የባሰ ጉዳት እንዳይከሰትና ዘላቂ መፍትሄ እንዲገኝም እየሰሩ መሆናቸውን ጉቴሬሽ ጠቁመው ከአደጋዎች ቀለበት መውጣትና ሰዎች አጣዳፊ የምግብ እርዳታ እንዳይጠብቁ ማድረግ የሚቻልባቸውን መንገዶችና መላዎች እየፈለጉ መሆናቸውን አስታውቀዋል። እንዲያም ሆኖ ችግሩ ከሚናገሩት የበለጠ የበረታና እየጨመረ የሚሄድ መሆኑን ጉቴሬሽ አልሸሸጉም። ሶማሊያ ውስጥ 3.1 ሚሊዮን ሰው፣ ደቡብ ሱዳን ውስጥ ከህዝቧ ከግማሽ በላይ የሚሆነው 6 ሚሊዮን ሰው፣ የመን ውስጥ 17 ሚሊዮን ሰው፣ በሰሜን ምስራቅ ናይጄሪያ 5.2 ሚሊዮን ሰው እጅግ በከፋ የምግብ እጥረትና የበሽታ ጉስቁልና ላይ እንደሚገኝ የጠቆሙት ጉቴሬሽ የመን ውስጥ ቁጥሩ ወደ 7 ሚሊዮን የሚሆነውን ሰው በፍጹም ቸነፈር አፋፍ ላይ እንደሚገኝ፣ ናይጄሪያ ውስጥ በበረታ ረሃብ ላይ ከሚገኙ ወደ ግማሽ ሚሊዮን የሚጠጉ ህፃናት 1/5ኛቸው እየሞቱ መሆናቸውን ገልጸዋል።
So we have done a lot, but let's be honest. We have not been able to solve the dramatic.
እናም ብዙ ሰርተናል። ነገር ግን እውነትን እንነጋገር፣ እየተጋፈጥናቸው ያሉ የከፉ ችግሮቻችንን ግን ልንፈታቸው አልቻልንም።
ዋና ጸሐፊው ጉቴሬሽ የተናገሩትን ያጠናከሩት የዓለም ባንክ ፕሬዚደንት ጂም ኪም በሌላ በኩል ግን እየተከናወኑ ያሉ የልማት ስራዎች መኖራቸውን ተናግረዋል። ብዙ ጊዜ ሲስተዋል ከኖረ አደጋ ሲፈጠር መረባረብና ጋብ ሲል መዘናጋትን ለማስቀረትም እንዲቻል እየተሰራ መሆኑን ጠቁመዋል።
We're taking now much quicker immediate action not only to address the current crisis.
አሁን ከቀድሞ ይልቅ ፈጠን ያለ እርምጃ እየወሰድን ለአሁኑ ቀውስ ምላሽ ለመስጠት ብቻ ሳይሆን ለወደፊቱም ብርቱና አደጋን መቋቋም የሚችል አቅም ለመገንባት በቸነፈር ድንበር ዘለል ወረርሽኝ በሚከሰቱበት ጊዜ ከሚፈጠረው ወከባ ትርምስና ቸልተኝነት አዙሪት ለመውጣት ነው እየሰራን ያለነው። ቀውስ ሲፈጠር እንረበሻለን፣ እንተራመሳለን። የቀውስ ወሬ ከፊት ገጾችና ከአርዕስተ ዜና ወጣ ሲል ግን ወዲያው ተመልሰን እንዘናጋለን።
የዓለም ባንክ እንዲህ አይነቱ የአደጋ አዙሪት ለመውጣት የሚያስችሉ የዘላቂ ልማት መፍትሄ እንዲገኝ መርሃ ግብሮችና ፕሮጀክቶችን እየደገፈ መሆኑን ተናግረዋል ጂም ኪም። በሌላ በኩል ደግሞ አሁን ያለውን የዓለም ሁኔታ ታይቶ የማይታወቅ ሰብአዊ ቀውስ ሲሉ ጠርተውታል የሴቭ ዘ ችልድረን ዋና ስራ አስፈጻሚ ሄለን ቶርኒንግ ሽሚት።
But what we're dealing with right now is an unprecedented humanitarian crisis.
አሁን እየታገልን ያለነው ታይቶ ከማይታወቅ ሰብአዊ ቀውስ ጋር ነው። ቸነፈርን ሰሜን ምስራቅ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳንና የመን ውስጥ መዋጋት። ምናልባት ይህ መጠኑ በአመታት ውስጥ ያልታየ ግዙፉ የሰብአዊ እርዳታና ድጋፍ ሰጪዎች መፈተኛ ነው።
እጅግ በበረታ የምግብ እጥረት ውስጥ ያሉ ወደ 1 ሚሊዮን ተኩል ህጻናት መኖራቸውን እና አፋጣኝ እርዳታ ካልደረሰላቸው ከመካከላቸው 600 ሺህ የሚሆኑት በመጪዎቹ 3 ወራት ውስጥ እንደሚሞቱ አስጠንቅቀዋል። በዓለም ዙሪያም የረሃብተኛ ህጻናት ቁጥር እያሻቀበ መሆኑን ተናግረዋል።
We are going backwards, not forwards, on our pledge to end hunger.
ረሃብን ለማቆም በቃሎቻችን ወደፊት ሳይሆን ወደኋላ ነው እየተጓዝን ያለነው።
ስለሆነም አሉ የሴቭ ዘ ችልድረን መሪ ሽሚት፣ እነዚህ ህጻናት የነገ ዜጎች እንዲሆኑ ዛሬ ንድረስላቸው፣ መዘግየት ህይወት ያስከፍላል። በዚሁ ጉባኤ ላይ ከተናገሩት መካከል የዓለም የቀይ መስቀል ኮሚቴ ዋና ዳይሬክተር ለዘላቂ መፍትሄ ይበጃል ያሏቸውን ባለ 5 ነጥብ ሀሳቦች አቅርበዋል። ሁሉም ተናጋሪዎች የችግሮች መሰረት አድርገው የወሰዷቸው በየአካባቢው ያሉ ግጭቶችና የሁከት ሁኔታዎችን ነው። ቸነፈር ያንዣበበባቸው አካባቢዎች ሁሉ የተራዘሙ ግጭቶችና የውከት አካባቢዎች መሆናቸውን ሁሉም ተናጋሪዎች አሳይተዋል። የሰብ ሁኔታዎችን መቀየር፣ ውጤታማ መከላከልን ማረጋገጥ፣ መሰረተ ልማት ላይ ነዋይ ማፍሰስ፣ ትኩረት መስጠት፣ የገጠር ህይወትን ለማሻሻል መስራት፣ በቂ ጥሪት መመደብ፣ በየዘርፉ የሚከናወኑ ስራዎችን፣ የልማት እቅዶችን በተቻለ ስፋትና ልቦና አሳታፊ ማድረግ የቀይ መስቀሉ ዋና ዳይሬክተር የመፍትሄ ምክሮች ናቸው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ትናንት ባካሄደው የዓለም ሰላምና የደህንነት ስጋት ላይ የተነጋገረ ስብሰባ እንግሊዝ ያቀረበችውን የእስላማዊ መንግስት መሪዎች ለፍርድ እንዲቀርቡ የሚጠይቅ የውሳኔ ሀሳብ በሙሉ ድምፅ አጽድቋል። ውሳኔ 2379/2017 ሆኗል።
This resolution means that the international community is united in our belief that there should
ይህ ውሳኔ ማለት ዓለም አቀፉ ማህበረሰብ በአንድነት ቆሟል ማለት ነው። እናም እንዲህ አይነት የክፋት አድራጎት የፈጸሙ ሁሉ እንደሚጠየቁ የሚያረጋግጥ ነው። አሁን አይሲስ ኢራቅ ውስጥ ለፈጸማቸው ወንጀሎች የተባበሩት መንግስታት ድርጅት ማስረጃዎችን ያሰባስባል።
የእንግሊዝ መንግስት ተጠሪ ናቸው ይህንን ያሉት። እነዚህን ጥረቶች የሚመራ የተባበሩት መንግስታት ድርጅት ቡድን እንዲቋቋምም እንግሊዝ የአንድ ሚሊዮን ፓውንድ ድጋፍ እንደምትሰጥ ተጠሪዋ ተናግረው ለሌሎች ሀገሮችም ተመሳሳይ ጥሪ አድርገዋል። የጸጥታ ጥበቃ ምክር ቤቱን ስብሰባ በሊቀመንበርነት የመሩት የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁም በሀገራቸው ስም ባደረጉት ንግግር የውሳኔው መጽደቅ ከሚያስደስታቸው ወገኖች አንዷ ኢትዮጵያ መሆኗን ገልጸዋል።
We'll never forget the loss of our Ethiopian compatriots who were mercilessly massacred.
ሊቢያ ውስጥ በአይሲል በጭካኔ የተጨፈጨፉ ወገኖቻችንን በደል ፈጽሞ አልነረሳም። ለዚህም ነው ይህን የአይሲል መሪዎች ኢራቅ ውስጥ ለፈጸሟቸው ወንጀሎች ለፍርድ እንዲቀርቡ የሚጠይቀውን የውሳኔ ሐሳብ የደገፍነው። የዚህ ውሳኔ መጽደቅ ፍትህን በማስገኘት የተጎጂዎችን እንባ ለማበስ ብቻ ሳይሆን ሽብር ፈጠራንና ጽንፈኛ ሁከተኝነትን ለመቆጣጠርም ያግዛል።
ትናንት ከተካሄዱ ክንዋኔዎች መካከል የዘላቂ ልማት ግቦችን ትልም የፈተሸና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር ያደረጉበት በአፍሪካ የገቢዎች አለመመጣጠን የተባለ መጽሐፍ በተባበሩት መንግስታት ድርጅት የልማት መርሃ ግብር UNDP አስተናጋጅነት ተመርቋል። በዚህ ላይ ወደፊት ዝርዝር ያለ ዘገባ ይዤ መለሳለሁ። የኢትዮጵያው ጠቅላይ ሚኒስትር ካካሄዷቸው የሁለት ወገን ስብሰባዎች መካከል ከበጎ አድራጊው አሜሪካዊና ስራ ፈጣሪ ቢል ጌትስ ጋር ያደረጉት ይገኝበታል። ጠቅላይ ሚኒስትሩ ዛሬ ከጥቂት ደቂቃዎች በኋላ ለመንግስታቱ ድርጅት 72ኛ ጠቅላላ ጉባኤ ንግግር ያደርጋሉ። ለአሜሪካ ድምጽ ራዲዮ ከመንግስታቱ ድርጅት 72ኛ ጠቅላላ ጉባኤ ሰለሞን አባተ ነኝ፣ ኒውዮርክ።